የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ታህሳስ 16 2014 ዓ.ም ነው። አብራችሁን ካመሻችሁ ቀጣይ ጉዳዮችን ሰማላችሁ።
ፈቃድ ያለው ነው አው መጨረሻ ሲጣራ ሽጉጥ ነገር ይዘህ ተገኝታል በሚሉ ምክንያቶች ለምርመራ ተብሎ ለማጣራት ተብሎ ተይዟል።
አቶ ተስፋለም በርሄን የሰማናቸው እሳቸው በቅርቡ ከእስር የተለቀቁት የውቁ ፖለቲከኛ አብርሃ ደስታ ጠበቃ ናቸው። ቆየት ብለን ሙሉ ሐሳባቸውን እንሰማለን። ከስነ ተዋልዶ ጋር ተያይዘው ጥንቃቄ በጎደለው ግንኙነት የተነሳ ሴት ተማሪዎች ለብዙ ችግሮች ይጋለጣሉ። ይህን ችግር ለመቅረፍ ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ዜሮ ፕላን የተሰኘ መርሃ ግብር ዘርግተዋል። ይህን የተመለከተው መሰናዶም ቆየት ብሎ ይደመጣል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። ቀድመን አጫጭር የዓለም ዜናዎችን እንስማ። ስመኝሽ ቆየ
አመሰግናለሁ ሀብታሙ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባለስልጣናት የሱዳን ባለስልጣናት ባለፈው እሁድ በካርቱም በተደረገው ሰላማዊ ሰልፍ ላይ ተሳታፊ የነበሩ በርካታ ሴቶችና ልጃገረዶችን አስገድደው ደፍረዋል በተባሉት የጸጥታ ኃይሎች ላይ ምርመራ እንዲያካሂዱ ጥሪ አድርጓል። የድርጅቱ ቃል አቀባይ ሊዝ ትሮሴል ሰላማዊ ሆኖ የተጀመረው ተቃውሞ ሁከት የተሞላበትና የጸጥታ ኃይሎች ወደ ፈጸሙት ድብደባና አስገድዶ መድፈር የተቀየረው ወዲያውኑ መሆኑን ገልጸዋል። ቃል አቀባዩ በሱዳን የሚገኙ ተወካዮቻቸው በግርግሩ ወቅት ሰልፉ ላይ የነበሩ 13 ሴቶችና ልጃገረዶችን በቡድን መድፈራቸውን ሪፖርት የደረሳቸው መሆኑን ተናግረዋል። ሱዳናውያን በሱዳን የተደረገው ወታደራዊ ግልበጣ መቃወማቸውን የቀጠሉ ሲሆን እንደ አውሮፓውያን አቆጣጠር በ2019 ላይ የፕሬዝዳንት ኦማር አልበሽር መንግስት መገልበጥ ምክንያት የሆነውን ህዝባዊ አመጽ 3ኛ አመት ምክንያት በማድረግም ባለፈው እሁድ በ10,000 የሚቆጠሩ ሰልፈኞች ተቃውሞዎችን ማሰማታቸው ይታወቃል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የሱዳን ባለስልጣናት ፈጽመዋል የተባለውን የሰብአዊ መብት ጥሰት የሚያጣሩ ኮሚቴ እንዲያቋቁሙና ጥፋተኛ ሆነው የተገኙት ተጠያቂ እንዲሆኑ አሳስበዋል። የአፍሪካ ሳይንቲስቶች ስለ ጆንሰን ኤንድ ጆንሰን የተሰጠውን አስተያየት ውድቅ አድርገዋል። አፍሪካ ውስጥ የሚገኙ ሳይንቲስቶችና የጤና ተሟጋቾች የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ለኮቪድ-19 የሚሰጠውን የጆንሰን ኤንድ ጆንሰን ክትባት መድኃኒትን አስመልክቶ የሰጠው መግለጫ በጣም ያሳዘናቸው መሆኑን ገልጸዋል። ሲዲሲ ባለፈው ዓመት በሰጠው መግለጫ የሞደርናና የፋይዘር ክትባት መድኃኒቶች አልፎ አልፎ የደመ መርጋት ወይም ከርሱ ጋር ተያይዞ የሚከሰት የሰውነት አካል መደንዘዝ ችግር ሊያስከትል ከሚችለው ከጆንሰን ኤንድ ጆንሰን የተሻሉ መሆናቸውን ገልጾ ነበር። የደቡብ አፍሪካ የጤና መምሪያ ጆንሰን ኤንድ ጆንሰን በአፍሪካ በስፋት ከሚሰራጩ የክትባት መድኃኒቶች አንዱ መሆኑን ገልጾ አፍሪካውያን ክትባቱ አስተማማኝና ደህንነቱ የተጠበቀ መሆኑን እንዲገነዘቡ አሳስቧል። ሲዲሲ በመግለጫው የክትባቶቹ ልዩነት የምርጫ ጉዳይ መሆኑን ጠቅሶ የትኛውንም ክትባት መውሰድ ጨርሶ ካለመከተብ የተሻለ መሆኑንም አስታውቋል። የአፍሪካ ጤና ባለሙያዎች ግን የሲዲሲ መግለጫ ሁሉም ሰው እንዲከተብ በማድረግ ላይ ያሉትን ጥረቶች የሚጎዳባቸው መሆኑን ተናግረዋል። በአፍሪካ የተከተቡ ሰዎች ቁጥር ከአጠቃላዩ ሕዝብ 6% ብቻ መሆናቸውም ተመልክቷል። የሊቢያ ምክር ቤት ኮሚቴ ዛሬ ረቡዕ ባወጣው መግለጫ ከነገ በስቲያ አርብ ሊደረግ የታቀደውና ለረጅም ጊዜ ሲጠበቅ የነበረውን ፕሬዝዳንታዊ ምርጫ ማካሄድ የማይችል መሆኑን አስታውቋል። የምክር ቤቱ ኮሚቴ ሊቀመንበር ለፓርላማው መሪ በላኩት ደብዳቤ የምርጫውን ጊዜ ከማስተላለፍ ውሳኔ የደረሱት ስለ ምርጫው ከደረሳቸው የቴክኒክ ፍትህና ደህንነት ሪፖርቶች በመነሳት መሆኑን ተናግረዋል። ይሁን እንጂ የደረሷቸው ሪፖርቶች ምን እንደሆኑ በዝርዝር አላብራሩም። የሊቢያ ብሔራዊ ምርጫ ኮሚሽን ምርጫው እንደ አውሮፓውያን አቆጣጠር ወደ ጥር 24 እንዲተላለፍ ሀሳብ ማቅረቡም ተገልጿል። ሊቢያ የቀድሞ መሪዋ መሐመድ ጋዳፊ ከተወገዱ ወዲህ ላለፉት 10 ዓመታት በጊዜያዊ መንግስት ስር የምትተዳደር መሆኑም ተመልክቷል። በተባበሩት መንግስታት የሰላም ጥሪ መሰረት በምስራቅና ምዕራብ ያሉ አማጽያን ኃይሎች ካለፈው ዓመት ጀምሮ የተኩስ ማቆም ስምምነት ቢያደርጉም ሰሞኑን በትሪፖሊ አካባቢ አንዳንድ አማጽያን የኃይል እንቅስቃሴዎችን በማድረጋቸው ውጥረት መፈጠሩ እየተገለጸ ነው። የዩናይትድ ስቴትስ የደህንነት ተቋም ከኮቪድ-19 እፎይታ ወደ 100 ቢሊዮን ዶላር መሰረቁን አስታውቋል። የዩናይትድ ስቴትስ የሚስጥር ደህንነት አገልግሎት በኮቪድ-19 ወረርሽኝ ስራቸውን ላጡ ሰዎችና የንግድ እንቅስቃሴያቸው ላይ ጉዳት ለደረሰባቸው ድርጅቶች መርጃ እንዲውል ከተመደበው የእፎይታ በጀት ፕሮግራም ቢያንስ ወደ 100 ቢሊዮን ዶላር የሚሆን ገንዘብ መሰረቁን አስታውቋል። ምንም እንኳን ተሰርቋል የተባለው ገንዘብ ለኮቪድ-19 ከዋለው 3% ያህሉን ብቻ ቢሆንም ይህም ሆኖ የገንዘቡ መጠን ከፍተኛ መሆን አሳሳቢ መሆኑን ትላንት ባወጣው መግለጫ ተገልጿል። ይሁን እንጂ ተሰርቋል የተባለው ግምት በሚስጥር ደህንነቱ አካል መረጃዎች ብቻ የተገኘ ሲሆን ከስራ ሚኒስቴርና ከአነስተኛ የንግድ አገልግሎት ሰጪ ድርጅቶች አስተዳደር የተገኙ መረጃዎችን የማይጨምር መሆኑም ተመልክቷል። አድማጮች ለሰዓቱ የያዝናቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣቶች ላይ አተኩሮ የአሜሪካ ድምፅ ልዩ መርሃ ግብር ነው። በማህበራዊ መገናኛዎች እንዲሁም በመደበኞቹ የራዲዮና የሳተላይት ቴሌቪዥን ሞገዶች ላይ እንገኛለን። አሁን ወደ ቀዳሚ ጉዳይ እንሻገር። ለቀናት በስር ውስጥ የቆዩት ታዋቂው ፖለቲከኛ አብርሃ ደስታ ከሰሞኑ ከስር ተለቀዋል። ከዚህ ጋር በተያያዘ የተወሰኑ ጥያቄዎችን ለማንሳት ያክል ወደ ጠበቃቸው አመሻሹን ደውለናል። ጠበቃ ተስፋለም በርሄ የታዋቂው ፖለቲከኛ የአቶ አብርሃ ደስታ ጠበቃ ነዎት። ከ80 ቀናት በላይ እስር በኋላ አቶ አብርሃ ደስታ መፈታታቸው ተሰምቷል። ለአድማጮች ለማስታወስ ያክል አቶ አብርሃ መጀመሪያውኑ ለእስር የተዳረጉበት ምክንያት ምን ነበረ? አሁን እስከ እስር እንዲፈቱ የተወሰነበት ምክንያት ምንድን ነው የሚለውን ቢነግሩን ባጭሩ።
እሺ፣ አመሰግናለሁ። መጀመሪያ ያው ጥርጣሬ የተያዙት መስከረም 21 ነው። ይኸውም ምክንያቱ በወቅታው ጉዳይ ማለትም ከህወሓት ጋር ግንኙነት አለ በሚል ጥርጣሬ ቀርበዋል። ሁለተኛ ደግሞ ሽጉጥ ነገር በእርግጥ ፈቃድ ያለው ነው፣ ያው መጨረሻ ሲጣራ ሽጉጥ ነገር ይዘህ ተገኝተሃል በሚሉ ምክንያቶች፣ በእነዚህ ምክንያቶች ለምርመራ ተብሎ ለማጣራት ተብሎ ተይዘዋል። በዚሁም ምክንያት ወደ 60 ቀን ወይም ምናምን አካባቢ 40 ቀን አካባቢ የጊዜ ቀጠሮ ሲጠየቅበት ቆይተዋል። መጨረሻ ላይ ግን ፍርድ ቤት ህዳር 4 በነበረውን ችሎት ለአቃቢ ህግ ያው መዝገብን መርምረህ በ10 ቀን ውስጥ መርምረህ የሚያስከስስ ነገር ካለ ክስ እንድታቀርብ፣ ጉዳዩ የማያስከስስ ከሆነም ያው በ42 መዝገቡ እንድትዘጋ፣ ይህ ካልሆነ ግን አቶ አብርሃ በሌላ መዝገብ ያው ጉዳዩን አቤቱታ በማቅረብ በዋስትና ከእስር የመውጣት መብት እንዳላቸው በማለት ያው መዝገቡ ዘግቶታል። ይህ የሆነው ህዳር 4 2014 ነው። መዝገቡ ከተዘጋ በኋላ ግን በ10 ቀን ውስጥ አቃቢ ህግ ክስ ማቅረብ አልቻለም። ያው እኛም ተመላልሰን አቤቱታ አቅርበናል። የራሳቸው ምክንያት ይኖራቸዋል ይችላል። በእርግጥ ግን በእነሱ መልስ ስላልረካን አሁን በቅርብ ጊዜ በህዳር 7 አካባቢ ለፍርድ ቤት ለአራዳ የመጀመሪያ ደረጃ ፍርድ ቤት አካል ነጻ የማውጣት ወይም ሀቢያስ ኮርፐስ በሚል በፍትሐብሔር ስነ ስርዓት ህግ ቁጥር 177 መሰረት አቤቱታ አቅርበናል ለፍርድ ቤቱ። ፍርድ ቤቱም ፖሊስ የአራዳ 3ኛ ፖሊስ የአዲስ አበባ ፖሊስ ኮሚሽን ጠርቶ በምን ምክንያት እንደታሰረ ያው ጠይቋል። ፖሊስም ያው ግልጽ የሆነ ትዕዛዝ ስላልተሰጠን ነው፣ ወይም በዋስትና ይውጣ ወይም ደግሞ እዚህ ይቆይ የሚል ግልጽ የሆነ ትዕዛዝ ስላልተሰጠን እኛ ልንለቀው አልቻልንም የሚል ምላሽ ሰጥተዋል። በዚህም ምክንያት ፍርድ ቤቱ በ10,000 ዋስትና ጉዳይ ካለውም ውጭ ሆኖ እንዲከታተል በማለት ትዕዛዝ ሰጥተዋል። በዚሁ ትዕዛዝ መሰረትም ፖሊስ ያው ሊፈታው ችለዋል ማለት ነው።
አቶ አብርሃ በእስር በነበሩባቸው ቀናት ውስጥ የደረሰባቸው የተለየ እንግልትና የሰብአዊ መብት ረገጣ ነበረ ወይ? በሀገሪቱ ህገ መንግስት ላይ የተዘረዘሩ ለተያዙ ሰዎች የተፈቀዱ መብቶችን ሙሉ በሙሉ ተፈቅደውላቸው ነበር ወይ?
ያው ስመላለስ ምናልባት ይሄ አስቸኳይ ጊዜ አዋጁ እስኪመጣ ድረስ ከዛ በኋላ ስለተከለከለ ማለት ነው፣ ወደ እሳቸው ስመላለስ ይህን አይነት የሰብአዊ መብት ረገጣ ደረሰብኝ ብለው ነግረውኝ አያውቁም። እንደዚህ አይነት አቤቱታም አቅርበን አናውቅም። አሁን ከወጡ በኋላም የነገሩኝ ነገር የለም። በእርግጥ ግን ከወጡ በኋላ በስራ ብዛት ምክንያት ቁጭ ብለን ያወራነው ነገር የለም። ግን እስካሁን ድረስ እንደዚህ አይነት መረጃ የለኝም። መብት ረገጣ ደረሰብኝ የሚል ነገር እስካሁን የደረሰኝ መረጃ የለም። እሳቸውም ያሉኝ ነገር የለም።
ከአቶ አብርሃ በተጨማሪ የተወሰኑ የቤተሰብ አባላቶቻቸው መጀመሪያ አካባቢ እንዲሁ ለእስር መዳረጋቸው ተሰምቶ ነበር፣ ወንድማቸው ይመስሉኛል። የእሳቸው ጉዳይ እስከምን ደረሰ?
እሳቸው ወደ 9 ቀን ነው 10 ቀን ከታሰሩ በኋላ ለፍርድ ቤቱ ያው አጥብቀን ጠይቀን ምንም ግንኙነት የሌላቸው ሰውም ስለነበሩ በዋስትና በ15000 ብር ዋስትና መጀመሪያ ከተያዙ በ10 ቀን ውስጥ ጥንት አካባቢ ወይ መስከረም መጨረሻ አካባቢ ተለቀዋል እሳቸው።
አቶ አብርሃ በቀደመው ጊዜ አረና የሚባለው በትግራይ ክልል ውስጥ በተቃዋሚ ፓርቲነት የሚንቀሳቀስ ድርጅት አባል ነበሩ። በኋላ ደግሞ በአዲስ በተቋቋመው የብልጽግና ፓርቲ ውስጥም ኃላፊነት ተሰጥቷቸው ነበር። የአሁኑ ስር በወደፊቱ የፖለቲካ እንቅስቃሴያቸው ላይ ምን አይነት ውጤት ይኖረው ይሆን? ዳግም ወደ ፖለቲካ የመመለስ ፍላጎት አላቸው ወይስ ፍትሃዊ እንዳልሆነ ሲገልጹ የነበረው ስር ተስፋ አስቆርጧቸው ራሳቸውን ከፖለቲካው እንዲያገሉ ያስገድዳቸዋል? ምን ደረጃ ምን አይነት ስሜት ነው ያላቸው?
ይሄ እንግዲህ በጣም ይቅርታ፣ እኔ ያው ፕሮፌሽን ነው የምሰራው፣ ፕሮፌሽናሊ የህግ ክርክር ነው የማካሄደው። ይሄ ወጥተው ምን ይሰራሉ፣ ወደ ፖለቲካ ይገባሉ ወይስ አይገቡም? ያው እሳቸው ስልካቸው ሲመለስላቸው ወደ እሳቸው ይሄ ጥያቄ ቢቀርብ የተሻለ ነው የሚሆነው። እኔ እንደዚህ ነው ይሄ ነው ለማለት በጣም ይከብደኛል። ስለዚህ ጉዳይ
በጣም አመሰግናለሁ። ጠበቃ ተስፋለም በርሄ የታዋቂው ፖለቲከኛ የአቶ አብርሃ ደስታ ጠበቃ ነዎት። ስለሰጡኝ መረጃ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
አመሰግናለሁ።
ወጣትነትና የከፍተኛ ትምህርት ህይወት አስደሳች ቢሆንም የዛኑ ያክል የራሳቸው የሆነ ጥያቄና ፈተናን ይዘው የሚመጡ ናቸው። በአብዛኛው ወጣቶች የሚያገኙት የመደበኛ ትምህርት ሲሆን ለሌሎች ችግሮቻቸው ግን መፍትሄ የሚያገኙበት መንገድ አልተቀየሰም። በተለይም ከስነ ተዋልዶ ጋር ተያይዞ ጥንቃቄ በጎደለው ግንኙነት የተነሳ ሴት ተማሪዎች ለብዙ ችግሮች ይጋለጣሉ። ይህን ችግር ለመቅረፍ ዲኬት ኢትዮጵያ በዲላ ዩኒቨርሲቲ ዜሮ ፕላን የተሰኘ ሴት ተማሪዎች ስለ ስነ ተዋልዶ ጤና የሚያወሩበት፣ ስለ ህይወት ክህሎት የሚማሩበትና ስለ ወደፊቱ የሚያቅዱበት መርሃ ግብር ዘርግቷል። ኤደን ገረመው በዲኬት ኢትዮጵያ የከፍተኛ ትምህርት ተቋማት መርሃ ግብሮች አስተባባሪ የሆኑትን አቶ ሽመልስ ገበየውንና የዚህ ክበብ አባላት የሆኑ ሁለት ሴት ተማሪዎችን አነጋግራለች። በመቀጠል ይሰማል።
ወጣቶች የ12ኛ ክፍል ሀገር አቀፍ ፈተናዎችን አልፈው ወደ ከፍተኛ የትምህርት ተቋማት ሲገቡ ከትምህርት በተጨማሪም በአጠቃላይ ውሏቸው፣ አስተሳሰባቸውና የህይወት ተሞክሯቸው ብዙ አይነት ለውጦችን ያስተናግዳሉ። አብዛኛውን ህይወታቸውን በቤተሰብ ቁጥጥርና ምክር ስር ያሳለፉ ተማሪዎች በቀጥታ ወደ ከፍተኛ ትምህርት ቤቶች ሲገቡ፣ እንዲሁም ራሳቸውን መቆጣጠር ሲጀምሩ ግራ መጋባትና ድንግዝግዝ ማለት ሲያጋጥማቸው ይታያል። ለዚህ ታዲያ በዩኒቨርሲቲ ውስጥ ለሚያጋጥማቸው ነገሮች በእውቀት ላይ የተወሰነ ውሳኔ ለመወሰን እንዲያስችላቸው ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ሴቶች ላይ ትኩረትን ያደረገ ዜሮ ፕላን የተሰኘ መርሃ ግብር ጀምሯል። በዲኬቲ ኢትዮጵያ የከፍተኛ ትምህርት ተቋማት ፕሮግራሞች አስተባባሪ የሆኑት አቶ ሽመልስ ገበየው ስለ መርሃ ግብሩ እንዲህ ያስረዳሉ።
ዜሮ ፕላን ማለት በዩኒቨርሲቲና ኮሌጅ ተማሪዎች ላይ የሚከሰቱ ስነ ተዋልዶ ጤና ችግሮችን ለመከላከል ተማሪዎችን ደግሞ አቅማቸውን ለማጎልበት የተቀረጸ የፕሮግራም መጠሪያ ነው። የዚህን ስንመለሻ ያገኘ ነው የዓለም ስሬት ቀን በሚከበርበት ጊዜ ከነበሩ የተለያዩ መሪ ቃሎች ይኖራሉ። ከዛ መካከል አንዱ ጌቲንግ ቱ ዜሮ ዜሮ ማድረግ የሚል ነው እና ያንን መነሻ በማድረግ ዜሮ ለማድረግ ማቀድ ዜሮ ፕላን የሚለውን ስያሜ የሰጠ ነው። ዋናው ዓላማው በተማሪዎች መካከል የሚከሰቱትን ስነ ተዋልዶ ጤና ችግሮች ዜሮ ማድረግ፣ ከዚህ በተጨማሪም ደግሞ ይህን ተከትሎ የሚመጡ የትምህርት ማቋረጥና ከህይወት ግብ የመሰነካከል ጉዳይን እንደዚሁ ዜሮ የማድረግ ዓላማና ግብ ያለው የፕሮጀክት መጠሪያ ስም ነው።
ስነ ተዋልዶንና የወጣቶችን ህይወት በተመለከተ ከዚህ ቀደም የነበረው አቀራረብ ወጣቶችን ለማስተማር የመሄድ እንጂ የእነሱን ለመስማትና ለማዳመጥ እንዲሁም ለመረዳት አልነበረም የሚሉት አቶ ሽመልስ በዲላ ዩኒቨርሲቲ ውስጥ የተቋቋመው ይሄ የዜሮ ፕላን መርሃ ግብር ማረፊያ ቤት፣ መጽሐፍትን፣ ነጻ ኢንተርኔት አገልግሎትንና የመወያያ እድልን በማመቻቸት ወጣቶቹን ማዳመጥ ችሏል ይላሉ።
መሰረታዊ ናቸው ብለን የምናነሳቸው ጥንቃቄ የጎደለው የወቅት ያልጠበቀ የሴት ግንኙነት፣ ያልተከትሎ የሚመጣ ለኤች አይ ቪ ኤድስ እና ሌሎች የተላላፊ በሽታዎች መጋለጥ፣ ያልታቀደ እርግዝና የመሳሰሉት ነገሮች ለስነ ተዋልዶ ጤና ችግር ይከሰታሉ እና እነዚህ ችግሮች ምንድን ነው መንስኤያቸው? ስለዚህ እነዚህ ለመከላከል መጀመሪያ ከምንጩ ማድረግ የተሻለ ነው የሚለውን ሀሳብ ይዘን በተለያየ መንገድ ተማሪዎቹን ለማገዝ ሞከር ነበረ። የመጀመሪያ አካባቢ ላይ በቀጥታ እኛ አዋቂዎች እነሱ ደግሞ ሰሚዎች የሚሆኑበት አይነት አካሄድ ለማስተማር ለማስልጠን ብቻ እንቅስቃሴዎች እናደርግ ነበረ። እሱ ብዙ እንዳልሰራንም አየ ነው። ከዛ በኋላ ምክንያቱም በዚያ እንቅስቃሴያቸው ውስጥ የተማሪዎች ችግር አለባቸው፣ ስለዚህ በችግራቸው መስ ለማሳያቸው ሊሰጣቸው ይገባል የሚል እምነት ስለነበረ፣ በኋላ ላይ ግን ይህ እንደማይሰራ ስናውቀው ተማሪዎች የችግራቸው መፍትሄ እንደሆኑ ማመን ጀመረ። በዚያ የተነሳ እኔ መፍትሄ የሚል ሀሳብ ይዘን ወደ እነሱ ስንቀርብ ተማሪዎቹ ራሳቸው እንዴት ችግራቸው ቢፈታ ደስ እንደሚላቸው በምን አይነት መልክ ብንነገራቸው እንደሚወዱ ሀሳብ ሰጥተው የዛ ሀሳባቸው የተጨነቀ ውጤት ነው እንግዲህ ኤሮፕላን የወለደው።
በዩኒቨርሲቲ ውስጥ በዜሮፕላን ውስጥ አባል የነበረችውና እስከ 2013 ማብቂያ ድረስ በፕሬዝዳንትነት ያገለገለችው ወጣት ቢታንያ ዳዲ ቡድኑ የእህትማማችነትን ስሜት በመፍጠር እንዲተባበሩ እንዲተጋገዙ እንዲሁም ስለ ትምህርት ውጤት ስለ ህይወት ክህሎት እንዲያውቁ ረድቶናል ትላለች።
በጣም ደስ የሚለው ነገር ነበረ፣ እህትማማችነት ነበረ። በጣም የምትያዩ ነበረ፣ የሚተጋገዝ ነበር፣ ስንደክም የሚደረሳሳ ነበረ። አንዳችን ያለችን ጥንካሪ እናውቀ ነበር እና ሰፖርቲቭ ነበር። አብረን በጣም ልዩ ቆይታ ነበር ያሳለች ነው እና በጣም ያዳ ሰጠን ነበር ለብዙ ነገራችን፣ ለራሳችን አልፎ ደግሞ አጠገባችን ላለች እህት ትኩረት እንድንሰጥ መታየት እንዲኖር ምንም አይነት ልዩነት እንደሌለ በመሀላችን የመጣንበት አካባቢ አልወሰነንም፣ እምነት አልወሰነንም፣ አመለካከታችን አልወሰነንም እና ይህ ነገር በአንድ መንፈስ ቤት ማማች መሰበት የሚንቀሳቀስ ነበር። በጣም ደስ ይል ነበር። ያ እንደዋናነት ብዙ ነገሮችን አግብ ነገሮች ስላሉ ወደ ራሴ ሲነግሮች በሁለት ነገር በደንብ አድርጎ አግዝኛል። በዚህ ብቆይተው መጀመሪያው በትምህርታችን ወይም በራሴ በግሌ በትምህርቱ ለነበረኝ ሞቲቬሽን ኮሚትመንት በጣም የበለጠ እንደነቃ አቅም ያ ብቻ እንዳልነበር አግዝኛል። የበለጠ እንዳነበበር፣ የበለጠ እንድሰራ፣ የበለጠ መማር እንዳለብኝ እና ከኔ በጥቂት በጣም የሚጠበቁ ነገሮች እንዳሉ በህይወቴ ለእኔ ብቻ ሳይሆን ለሌሎች ሰዎች መድረስ ምስል መሆኑን አላማውን ግብ እንዲኖረኝ በተሻለ ደግሞ ከኔ አልፎ እኔ ብቁ ሆኑ ሌሎች ማብቃት የምችል አይነት ሴት እንደሆን አስብኛል። ሌላኛው ደግሞ በዋናነትም ሲሰራ መኒን ሳግዝ በነበረበት በዚህ በዜሮት ነው መታሉ ጤናችንን በቂ እውቀት እንድናገኝ ከሚያልፎ ለሌሎች ጓደኞቻችን በዚህ ቤተሰብ ምክንያቱም ትልቁ ኢትዮጵ ነበረ። በግልጽኛ ማውራት ነገር የለንም። ከቤተሰብም ስንመጣ ጓደኞቻችንም ጋር ምታለና አካባቢ ጉዳዮችን እዛ እናውራባቸውም የሚያሳሪ ማለት በጣም ከቤት በቂ እውቀት ይዘና ንመጣ ከዚህ ግቢ ስንመጣ ግን ነፃነቱ አለ። ይሄ ለመዝናናቸው ይዘጣ ያለው ነገር አለ። ስለ ይሄ ሪሌሽንሽፕ ጉዳዮች ብዙ አናውቅም። እነዚህማ መሰል ጉዳዮች ላይ ኤክስፒሪየንስ ካላቸው ሰዎች ከመስማት አለፈ እኛ ህይወታችንን አውቀ ነው በዛ መልኩ ጋይድ አድርገን አልነበረም እየመጣ ነው እና ስለማወቅ ስለ ይደረግብን ነገር በጭቀት ዘራል መጣንም ነበር ጊዜ ያ ደግሞ ትልቅ ነበረ። በተለይ ለሴት ተማሪዎች ከስንሳንድ ጤና ዙሮ በሚገባ እንድናውቅ ተኛልች ይህን ጉዳይ ማወቅ ደግሞ እንደሚፈልጉ ለጓደኞቻችን ለሚጓደኞቻችን ለሚቀርቡን ሰዎች ላይ ይሰዳልቸ እንደልጽባቸው ምን የምናስረዳቸው ነገሮች ነበሩ። በጣም ብዙ ና ለብዙዎቻችን
ልክ እንደሷ ሁሉ የቀድሞ የዜሮፕላን አባልና የአሁኗ የዲላ ዩኒቨርሲቲ የህግ መምህርት የምስራች ያለው ዜሮፕላን ከስነ ተዋልዶ በላይ የህይወት አላማና እቅድ እንዲሁም በራስ መተማመንን ለማዳበር ዋጋው ከፍ ያለ ነው ትላለች።
ዜሮፕላን መርሃ ግብርን ከሄድበት ክፍል መጽሐፍቶች የነበሩት በጣም ተዋበና ያው የአመቱ እድገቱን ጨምሯል። ግን መጀመሪያ ሳገኘው ሳቢና ማራኪ ነበርና ከመጀመሪያው ፍቶ መርሃ ግብር በኋላ በጣም እየተሳብኩ መጽሐፎችም አነብ ነበር። ከዛ በኋላ ግን ለአባልነት የተመለመልኩት በኢንተርቪው በቃለ መጠይቅ ማስታወቂያ ተለጥፎ ነው። በአባልነት ተመልምዬ ከዛ በኋላ አስተባባሪ ሆኜ ያለፈው ማለት ነው። ዩኒቨርሲቲ ስትገቢ፣ ሶስተኛ ትምህርት ተቋም ስትገቢ ሌላ የህይወት ምዕራፍ ነው የምትጀምሪ እና ያንን የህይወት ምዕራፍ ስትጀምሪ የማወቅ ጉጉት ይኖራል። ሁሉም ነገር ደግሞ በአንድ ያስታውቅም እና ይህን ምስክል ግብ ያለና እንዴት ነው ደንገዝገዝ ያለ ሁኔታ ውስጥ ነው የምትሆኝ። በደንብም ድርቅ ብሎልሽ ነገሮችን አታውቂም ወይም ደግሞ ጥልምም አይለብሽም። የሆነ ነገር እንደሚያስፈልግሽ የሆነ ነገር እየታገልሽ እንደሆነ ታውቂያለሽ። ግን ምን እንደሆነ ላታውቂ ትችያለሽ። እና ያንን መርሃ ግብር ተቀላጭ ህልሜን እያፋለገ ህልሜን አግኝቼ ደግሞ እንዳገለብተው ነው ያደረገኝና በጣም ትልቅ ዛሬ ያለው ስራች ምንም ፈልጋት ነው ስራች ይዘኝ ነው ጊዜ ማመታቶችም አልባከነኝ ወጣትነትም ማይቆጭ ወጣትነት ነበረኝና ያ እንዲሆን ያደረገኝ ያ መርሃ ግብር ነው። መርሃ ግብሮቻችን ምን ነበር? የተለያዩ ፕሮግራሞች ይዘጋጃሉ። ተማሪዎች በቀጥታ የሚሳተፉባቸው እንዲሁም የማማከር አቻላቻ ምክክር መጠን እንትን አለን። አቻዎቻችንን እናማክራለን። አቻዎቻችን ደግሞ እኛን የሚያማክሩናል። ከዛ ውጭ ደግሞ የተማሪዎችን ጉዳዮች እናስፈጽማለን። ጉዳይ አስፈጻሚ የራሱ ቡድን አለ። ጉዳዮች እናስፈጽማለን።
አቶ ሽመልስ ከዲላ ዩኒቨርሲቲ በተጨማሪም በሌሎች ዩኒቨርሲቲዎች ውስጥም የዜሮ ፕላን መርሃ ግብር እየተስፋፋ ነው ይላሉ። በቀጣይ ወንዶችም ተሳታፊ እንዲሆኑበት መርሃ ግብር እየተቀረጸ መሆኑን አቶ ሽመልስ ገበየው አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። የህወሓት ታጣቂዎች በአማራ ክልል ሰሜን ሸዋ ዞን ጣርማበር ወረዳ በምትገኘው መዘዞ ከተማ ከህዳር 14 እስከ ህዳር 22 2014 ዓ.ም በቆዩባቸው 8 ቀናት 4 ሰዎች መግደላቸውን፣ ጾታዊ ጥቃት መፈጸማቸውንና የንብረት ውድመትና ዘረፋ መፈጸማቸውን ነዋሪዎች ተናግረዋል። የትግራይ ክልልን በማስተዳደር ላይ የሚገኙት ባለስልጣናትና የህወሓት አመራሮች ለዚህ ክስ በቀጥታ ምላሽ ባይሰጡም ከዚህ ቀደም የሰብአዊ መብት ጥሰቶችን በተመለከተ የሚቀርቡባቸውን ክሶች አይቀበሏቸውም። ኬኔዲ አባተ።
የህወሓት ታጣቂዎች በመዘዞ ከተማ በቆዩባቸው 8 ቀናት በከተማዋ ተገድለዋል ከተባሉ ንጹሃን ሰዎች መካከል መምህርት ፍቅሬ መኮንን ይገኛሉ። የመምህርት ፍቅሬ የቀድሞ የትዳር አጋር መሆናቸውን የነገሩን ዋና ኢንስፔክተር ጌታነህ ፍታወቅ መምህርት ፍቅሬ መኝታቸው ላይ እንዳሉ በጥይት ተመተው መገኘታቸውን ገልጸዋል።
እንግዲህ ያው ቀደም ሲል ባለቤት የነበረች ከተለያየን ያው ከአስር ዓመት በላይ ሆኖናል። እኔም ለብቼ ነው የምኖረው፣ እሷም እዚህ ድርጊት የተፈጸመበት ቤት ውስጥ ነበር የምኖረው እና አንድ ሴት ልጅ ወልጄላታለሁ። በዚህ አጋጣሚ ያው እሷ እንድትሸሽ ወደ ገጠር እንድትወጣ በተለያዩ ሰዎችም ተነግሯት ነበር። አጋጣሚ ሆኖ ባለመውጣቷ በ21 ይመስለኛል እንግዲህ ሌሊት እንደተኛች በር ገንጥለው ገብተው ነው መኝታዋ ላይ የገደሏት። በ22 እኛ እዚህ ስንደርስ ያው ስናስስ በአጋጣሚ ሆኑ በሮች ምናምን ተከፋፍተው ክፍት ሆነው ስናገኝ ያው ገብተን ስናይ አልጋዋ ላይ በደረቱ አካባቢ ተመታ ህይወት አልፏ የተገኘበት መንገድ ነው ያለው።
የህወሓት ኃይሎች ህዳር 22 ከተማዋን ለቀው በወጡበት ቀን ሌሎች 4 ሰዎች ተገድለው መገኘታቸውንም ኢንስፔክተር ጌታነህ ጨምረው ገልጸዋል።
ህዳር 22 ቀን መከላከያ ሰራዊቱ ወደዚህ ወደ መዘዞ ሲገባ አብረን የገባንበት መንገድ ነው የነበረው። ስንገባም ያው በርካታ ቤቶች ተዘርፈዋል፣ በርካታ ንብረቶች ወድመዋል። ከዚህ ውጪ ከተማው ላይ 4 የሚሆኑ ግለሰቦች ተገድለው አስከሬናቸው የትም ተዘርግቶ ያገኘንበት መንገድ ነው ያለው። ንጹሃን እነዛን አስከሬኖች አንስተን ያው ህዝቡን አስተባብረን ቀብር እንዲፈጸም ያደረግንበት መንገድ ነው የነበረው።
የህወሓት አማጽያን በመዘዞና አካባቢው በቆዩባቸው ጥቂት ቀናት ከንጹሃን ግድያ በተጨማሪ ጾታዊ ጥቃቶችም መፈጸማቸውን ነዋሪዎች ይገልጻሉ። ማንነቷ በይፋ እንዲገለጽ ያልፈለገች የ12ኛ ክፍል ተማሪ ወጣት ከመዘዞ ከተማ ሸሽታ ቁርቁር ወደምትባል ገጠራማ አካባቢ ዘመድ ጋር በሄደችበት አንድ የህወሓት ታጣቂ አስገድዶ እንደደፈራት ገልጻለች።
በመጀመሪያ በላይ መጡ፣ አንደኛው ወደታች ወረደ፣ አንደኛው በላይ መጣ። ሚኒሻዎች አሉ ወይ ብሎ ጠየቀን። አይ እዚህ ሚኒሻዎች የሉም ስንለው እኔ ነው ውጪ አለኝ። አልወጣም ስል ገንገልሻለን አለኝ። ከዛን ወጣው ሲሄድ እዛ እየመቱኝ ቤት አስገቡኝ። ሌላ ሰው ሌለበት ማለት ነው፣ ሰው ሌለበት ወሰደኝ። ከዛን እዛ ሶፋ ነገር አለ፣ ሶፋው ላይ መታኝ። ሆዴን በሆነች ድቡልቡል ነገር መታኝና ደከመኝና ቆጭ አልኩኝ። ከዛን ደግሞ መታኝና የሆነ አልጋለ እሱ ላይ ወሰደኝና ደፈረኝ።
በመዘዞ ካሳዳጊዎቿ ጋር የምትኖረው ይህች ወጣት ከመደፈሯ ጋር ተያይዞ እስካሁንም ድረስ የህመም ስሜት እንደሚሰማትና ለጭንቀትም መዳረጓን ተናግራለች።
ጽንስ አካባቢ ላይና ሆዴን እያመመኝ ነበረ። ከዛን አጥሚት ጠጣ ነበር። እስካሁንም አለ ትንሽ ስሜት አለኝ። ሌሊት ላይ ምናምን ጭንቀትም ቁስለትም ምናምን ይሰማኛል።
ምንም እንኳን አሁን ላይ ነገሮች ቢረጋጉም በአካባቢዋ የህክምና አገልግሎት ማግኘት ባለመቻሏና ርቃ ሄዳ ለመታከም ደግሞ በቂ ገንዘብ ስለሌላት ህክምና ማግኘት እንዳልቻለች ወጣቷ ለአሜሪካ ድምጽ ገልጻለች። በርግጥም በከተማ የሚገኘው የመዘዞ ጤና ጣቢያ ጉዳት ደርሶበት ከድንገተኛ ህክምና ውጪ ያሉ አገልግሎቶችን አቋርጧል። በጤና ጣቢያው የእናቶችና ህፃናት ሐኪም የሆነው ባንታለም ጉልላት የጤና ጣቢያው አብዛኛው የህክምና ቁሳቁሶች መዘረፋቸውንና መውደማቸውን ገልጿል።
አገልግሎቱ የተገደበበት ምክንያት ምንድነው? ያው እንደሚታወቀው የጁንታው ክፍል እዚህ ገብቶ ስለነበረ በዋናነት እዚህ ይጠቀምበት ነበር ጤና ጣቢያው ማለት ነው። ሙሉ በሙሉ ይጠቀምበት ነበር። ስለዚህ አብዛኞቹ የህክምና መሳሪያዎች አብዛኞቹ ክፍሎች ከአገልግሎት መስጫ ክፍል ውጪ ሆነው ነበር። የተዘረፉም አሉ። በጣም በርካታ እቃዎች ተዘርፈዋል። የህክምና እቃዎች ተዘርፈዋል። ከእናቶችና ህጻናት ክፍል፣ ከምርመራ ክፍሎች በሙሉ ያሉትን የቢሮ አስተዳደር ክፍሎች ሁሉ ሳይቀሩ ተዘርፈዋል። አብዛኞቹ ማለት ነው የሚጠቅማቸው ይዘው ሄደዋል። አሁን በፊት የምንሰጠውን አገልግሎት ለማስጀመር የሚያስችለን ቁሳቁስ የለንም። አሁን እውነት ለመናገር
ጾታዊ ጥቃት የደረሰባቸው ሴቶች ለስነ ልቦና ጫናም መዳረጋቸውን የሚናገረው የእናቶችና ህጻናት ሐኪሙ ባንታለም ለተጎጂዎች አስፈላጊውን ህክምና ለመስጠት መታቀዱንም ተናግረዋል።
እዚህ አካባቢ ላይ እንግዲህ አብዛኞቹ በጦርነቱ ምክንያት የሞቱ ሰዎችም አሉ። ከዛ በተረፈም ደግሞ በመደፈር የተደፈሩ እናቶች እህቶቻችን የተደፈሩ አሉ በበርካታ ሁኔታ ማለት ነው። እና ቤት ለቤት አሁን እንግዲህ እነሱን የስነ ልቦናም ችግር እንዳይደርስባቸው አገልግሎት ከጀመርን በኋላ ሞር እነሱን ቀርበን በደንብ ትሪት የምናደርግበት ሁኔታ ይፈጠራል ብዬ አስባለሁ። ምክንያቱም ከባድ የሆነ የስነ ልቦና ጫና ነው። በግልም አንዳንዶቹን ለማግኘት ሞክረናል እና ያላቸው እንትን ሁኔታ በጣም ፊል አድርገዋል። ውስጣቸው ተነክቷል። ከኛም ከፍ ያለ ነገር ካለ ወደሚቀጥለው የህክምና ክፍል ማስተላለፍ አለብን ማለት ነው።
በመዘዞ ከተማ የሚገኙ ሌሎች የመንግስትና የህዝብ ተቋማትም ጉዳት ደርሶባቸዋል። የመዘዞ ከተማ ንዑስ ማዘጋጃ ስራ አስኪያጅ አቶ ብርሃን አካሉ በከተማዋ በህወሓት ኃይሎች ተፈጸመ ያሉትን ሰብአዊና ቁሳዊ ጉዳት እንዲህ ገልጻሉ።
በዚህ ከተማ 7 ተቋማት አለ። አጠቃላይ 7 ተቋማትና አጠቃላይ የእያንዳንዱ የማህበረሰብ ክፍል የእያንዳንዱ ቤት እና ተቋማት ሳይቀሩ ሙሉ በሙሉ የቤት ውስጥ ቁሳቁስ ንብረቶች በሙሉ ወድመዋል ማለት ነው። ስለዚህ ወራሪው ኃይል አጠቃላይ ያደረገው ነገር ምንድን ነው? የሚሰብረውን ሰብሯል፣ የሚወስደውን ወስዷል። አጠቃላይ ጥፋቶችን በጥቅሉ የፈጠረበት ሁኔታ ነው ያለው። ብር አምጣ፣ ዶሮ አምጣ፣ በግ አምጣ፣ ገንዘብ አንጣ፣ መሳሪያ አንጣ እያለ በከፍተኛ ሁኔታ ያሰቃየበት ሁኔታ ነው ያለው። ይህ ብቻ አይደለም የተደረገው፣ በከተማችንም የተደፈሩ ሴቶች እንዳሉም ያሳያል። እንደዚሁም 4 የነፍሰ ግድያ ተፈጽሞብናል። 3 ወንዶችና 1 ሴት የሞቱበት ሁኔታ ነው ያለው።
አሁን ላይ መንግስትና መንግስታዊ ያልሆኑ ድርጅቶች ለተጎጂዎች ድጋፍ በማድረግ ላይ መሆናቸውንም አቶ ብርሃነ ተናግረዋል። ኃይሎቹ በንጹሃን ላይ የተለያዩ ኢሰብአዊ ተግባራትን እንደሚፈጽሙና ጉዳት እንደሚያደርሱ በመግለጽ የሚቀርቡ ክሶችን ህወሓት ሲያስተባብላቸው መቆየቱ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማሪ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።